ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
እግዚአብሔር እነዚህን ያረ ራማኑኤል መዘምራንን እንዲያድርጎ ጡመዜማውን በውስጡ ስላፈሰሰ ጌታ የተመሰገነ ይሁን። እነሱንም እግዚአብሔር ባገልግሎታቸው አብዝቶ ይባርካቸው። እንጸልይ። ጌታ ሆይ፣ በየጊዜው በሕይወታችን የምትፈጽመው የምታደርገው ነገር ሁሉ ከአእምሮአችን በላይ ነው። እግዚአብሔር አባታችን ሆይ፣ በዘመናችን ሁሉ አንተን በማመናችን አተረፍን እንጂ አላጎደልንም። እግዚአብሔር ሆይ፣ አንተን ያገኘች ነፍስ እጅግ የተባረከች ነች። ጌታችንና አምላካችን ሆይ፣ ዛሬም ደግሞ እንዲሁ ባክ በቤት ውስጥ ጠብቀን። መድኃኒታችንና ጌታችን ሆይ፣ ድካማችንን አትመልከት፣ በደላችንን አትመልከት። ወጣ ገባ ሆነን ስናስቸግርህ አንተ በመንፈስ ቅዱስ ኃይል እንድታስተካክለን ለአንተ ክብርና ለአንተ ፈቃድ ጌታ ሆይ ራሳችን እንድታስገዛ ኖኛነታችን እናሳልፈላ አንተን ሰጣለን። በቀረው በሕይወት ዘመናችን ሁሉ እግዚአብሔር አምላካችን ሆይ፣ ክብርህን በእኛ ላይ ግለጥ። ሐሳብህ በእኛ ይከናወን ዘንድ የማትንቀን አምላክ አንተ ታላቅ ነህና ስምህ ለዘላለም የተመሰገነ ይሁን። አቤቱ ጌታችን ሆይ፣ በዚህ ሰዓት ደግሞ ቅረብና አስተምረን። ጌታችን ሆይ፣ ጌታ ሆይ፣ አሁንም ደጋግመን እንጠራለን። አምላካችን ሆይ፣ እባክህ ከእኛ ጋር አሁን የሚያስፈልገንን የሚረባንን ሰማያዊውን የመና ምግባችንን ቃልህን ደግሞ እንድትሰጠን እንለምንሃለን። በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። በትላንትናው ምሽት ክፍለ ጊዜ ጥናታችን ከሐዋርያት ሥራ ምዕራፍ 26 የተመለከትነው ጳውሎስ በንጉሥ አግሪጳ ፊት የሰጠውን ምስክርነት ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ ረድቶና ብለን የምንመለከተው የምናጠናው የሐዋርያት ሥራ የምዕራፍ 27ን ትምህርት ይሆናል። የዚህ ምዕራፍ አብይ ሐሳብ ምን እንደሆነ ቀጥያ ቀርብላችኋል። አድማጮች የዚህ የሐዋርያት ሥራ ምዕራፍ 27 አብይ ሐሳብ የሚያተኩረው ጳውሎስ ወደ ሮማ በመርከብ በሚጓዝበት ጊዜ በመርከቢቷና በተሳፋሪዎቹ ላይ የደረሰውን አደጋ በመግለጽ ላይ ነው። እደግምላችኋለሁ። የሐዋርያት ሥራ ምዕራፍ 27 አብይ ሐሳቡ የሚያተኩረው ማለት ነው ጳውሎስ ወደ ሮማ ከተማ በመርከብ በሚጓዝበት ጊዜ በመርከቢቷና በተሳፋሪዎቹ ላይ የደረሰውን አደጋ በመተረክ ወይም ደግሞ በመግለጽ ላይ ነው። ይህንን የጳውሎስን የመርከብ ላይ ጉዞ አራተኛው የወንጌል ተልእኮ ልንለው እንችላለን። አስተዋላችሁ? ይህንን የጳውሎስን የመርከብ ላይ ጉዞ ወይም ደግሞ በመርከብ ያደረገውን ጉዞ አራተኛው የወንጌል ተልእኮ ልንለው እንችላለን። በሌላው የወንጌል ተልእኮው ታማኝ እንደነበረ ሁሉ በዚህም የስራት ጉዞ ጳውሎስ ለወንጌል ታማኝ ነበር። በሰንሰለት ቢታሰርም ሰንሰለቱ ወንጌልን ለመስበክ እንቅፋት አልሆነበትም። ወዳጆቼ ዛሬ እኔና እናንተ ጌታን ማገልገል ይቅርና እግዚአብሔርን በስራቱ እንኳን ለማምለክ ብዙ የሚጠላልፉንና ሰንሰለት የሚሆኑብን ምክንያቶች አሉ። የዚህ ዓለም ጉዳዮች እምነታችንን ወደ ኋላ እየጎተቱ ከጌታ ፈቀቅ የሚያደርጉን 1ና 11 ናቸው። እግዚአብሔር ከዚህ አይነት ህይወት ይጠብቀን። ይህንን በመሰለ እንደ ክፉ አድራጊ እስክታሰር ድረስ መከራ አቀበላለሁ በማለት የተናገረው ይህ ሰው ነበር። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9ን ይመለከቷል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9ን ተመልከቱ። ለፊልጵስዩስ ሰዎችም ሲጽፍ ጳውሎስ ይሁሉ የደረሰብኝ ወንጌልን ስሰብክ ነው ይላል። ፊልጵስዩስ 1 ቁጥር 12ን በኋላ ተመልከቱ። ፊልጵስዩስ ምዕራፍ 1 ቁጥር 12ን መመልከት ይቻላል። ወገኖቼ ይህ ጉዞ ከሌላው የሚለይበት ነገር ቢኖር በሮማውያን ገንዘብ መጓዙ ብቻ ነው። በዚህ ጊዜ ጳውሎስ ወደ ሮማ አገር ሄዶ ወንጌልን ለመስበክ የነበረው ምኞትና ጸሎት የተፈጸመበት ወቅት ነበር፣ ይህ ጊዜ ማለት ነው። ነገር ግን ወገኖቼ በሮማውያን ዘንድ ደግሞ እንደ እስረኛ ተቆጥሮ በነሱ ወጪ በመርከብ ተጓዘ። ጳውሎስ ጉዳዩን ወደ ቄሳር ፊት ከማቅረቡ በፊት በአገረ ገዢው በፊስጦስና በንጉሡ በአግሪጳ ፊት ቀርቧል። አግሪጳ ጉዳዩን ሁሉ ከሰማው በኋላ ያለው ነገር ቢኖር ይህ ሰው እኮ ወደ ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር ነው። የሐዋርያት ሥራ ምዕራፍ 26 ቁጥር 32ን ይመለከቷል። ከዚህ ውጪ ሌላ ሊያደርጉ የቻሉት ነገር አልነበረም። ስለዚህም የግዴታ ጳውሎስን ወደ ሮማ መላክ ነበረባቸው። እስቲ እንግዲህ ከጳውሎስ ጋር በአንድ ላይ እንጓዝ። ወደ ሮማ ከተማ ለመጓዝ የግዴታ በባህር ላይ በመርከብ መሄድ አለብን። ይህ ምዕራፍ ለሐዋርያት ሥራ መጽሐፍ የመጨረሻ አስደናቂ ምዕራፍ ነው። የጳውሎስ ወደ ሮማ አገር ያደረገውን ጉዞ የሚያወሳውን ክፍል ከቁጥር 1 እናንብብ። ወደ ኢጣሊያም በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስንና ሌሎችን እስረኞች ከአውግስጦስ ጭፍራ ለነበረ ዩልዮስ ለሚሉት ለመቶ አለቃ አሳልፎ ሰጧቸው ይላል። እንግዲህ ይህ ነበር ወደ ጣሊያን አገር ለሚደረገው ጉዞ መጀመሪያ የሆነው። ጳውሎስንና ሌሎችን እስረኞች ዩልዮስ የሚሉት መቶ አለቃ ኃላፊነቱን ወስዶ በመርከብ ላይ አሳፈራቸው። እንደሚመስለኝ ወዳጆቼ ከጳውሎስ በስተቀር በዚህች መርከብ ላይ ከተጫኑት እስረኞች ውስጥ የሮማ ዜግነት የነበረው አልነበረም። በወቅቱ እስረኞች ተጭነው ወደ ሮማ ከተወሰዱ ይገደላሉ። ያገዳደሉ ሁኔታ ግን ይለይ ነበር። እነዚህ ከሮማ ግዛት በሙሉ የሚሰበሰቡ ወንጀለኞች ወደ ሮማ ከተማ ተወስደው ኮሎስም በሚባለው ትልቅ ስታዲየም ውስጥ ከጨካኝና ኃይለኛ ከሆኑ የዱራራዊት ጋር እንዲጋጠሙ ይደረጋሉ። ልብ በሉ፣ በዚያን ወቅት የከተማው ህዝብ፣ የቤተ መንግስት ሰዎችና መሪዎች በክብር መቀመጫ ላይ ተቀምጠው ይህንን አሰቃቂና አሳዛኝ ትዕይንት እየተመለከቱ ይዝናናሉ። በነገራችን ላይ ከሐዋርያት በኋላ የነበሩ ክርስቲያኖች በተለይ በሮማ በዚህ መንገድ ለአራዊት ምግብ ይሆኑ ዘንድ ተሰጥተዋል። ይህ ምግብ እስከ 300 ዓመተ ምህረት ድረስ ቀጥሎ ነበር። ያላፊነቱን ወስዶ ይዟቸው ይጓዝ የነበረው ዩልዮስ የተባለው መኮንን እንደምንመለከተው ፍጹም የሆነ አረማዊ ወይንም ደግሞ ሃይማኖት የሌለው ሰው ነበር። እስቲ ቁጥር 2ን እናንብብ። በእስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው ባድራሚጥስ መርከብ ገብተን ተነሳን። የመቄዶንያም ሰው የሆነ የተሰሎንቄው አርስጥሮኮስ ከኛ ጋር ነበረ ይላል። አሁን መርከቢቷ የእስራኤልን የባህር ጥግ ታካይ እየሄደች እንዳለች ትመለከታላችሁ። ቁጥር 3 እንዲህ ይላል፣ በነገውም ወደ ሲዶና ስንደርስ ዩልዮስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄድ ፈቀደለት ይላል። ሲዶን የተባለውን ስፍራ በሚገባ እናውቀዋለን። ጢሮስና ሲዶን በፊንቅያ በተባለው አገር ዳርቻ ላይ የሚገኙ ከተማዎች ናቸው። ዛሬ ይህ ቦታ ሊባኖስ እየተባለ ይጠራል። እዚህ ላይ ለጳውሎስ የተደረገለትን ቸርነት ልብ ትላላችሁ። እኔ እንደምገምተው ጳውሎስ ወንጌልን ለሮማ ባለሥልጣናት በሰበከበትና በመሰከረበት ወቅት ይሄ መኮንን አንዱ እንደነበረ ነው። ከዚህም የተነሳ ይመስለኛል አምኖ የፈቀደለት። ይህ ታላቅ አዋርያ ይህንን አጋጣሚ ሲያገኝ ራሱን ከወገኖች ጋር ተገናኝቶ ሊያጽናና የወደደ ይመስላል። ማንኛችንም ብንሆን ይህንን አንጠላም። በመከራ ውስጥ ስንገባ የሌላውን እርዳታና ማጽናናት እንፈልጋለንና በወጀቡና በማዕበሉ ውስጥ እንዲሁም በመከራ ስንንገላታ ኢየሱስ ክርስቶስን የሚመስል ወዳጅ ፈጽሞ አይገኝም። ከእርሱ ጋር ማን ይወዳደራል? ረሰው ማን ነው?
Yeah.
አው ኢየሱስ ክርስቶስ የነገስታት ንጉስ የገዢዎችም ገዢ ነው። እርሱን የሚመስል የለም ወዳጆቼ። እስቲ ከዚህ ቀጥለን የታሪኩን ሂደት ከቁጥር 4 እና 5 አብረን እንመልከት። ከዚያም ተነስተን ነፋሱ ፊት ለፊት ነበረና በቆጵሮስ ተተግነን ሄደን በኪልቅያና በጵንፍልያም አጠገብ ያለውን ባር ከተሻገርን በኋላ በሉቂያ ወዳለ ወደ ሙራ ደረስን ይላል። አስቀድሞ ጳውሎስ ይህንን ስፍራ ቋርጦ ወደ ትንሹ አስያ እንደገባ እናስታውሳለን። የመቶ አለቃውም በዚያ ወደ ኢጣሊያ የሚሄድ የእስክንድርያውን መርከብ አግኝቶ ወደ እርሱ አገባን የሚለውን ቃሉን ደግሞ በቁጥር 6 ላይ እናገኛለን። ይህ መርከብ የእስክንድርያ ሲሆን ከሰሜን አፍሪካ ተነስቶ ወደ ሮማ ነበር የሚቀስፈው። ቁጥር 7 እና 8 ልብ በሉ። ብዙ ቀንም እያዘገምን ሄድን። በጭንቅ ወደ ቀንዲስ አንጣር ደረስን። ነፋስም ስለከለከለን በቄርጤስ ተተግነን በሰልሙና አንጻር ሄድን። በጭንቅ ምጥግጥጉን አልፈን ላላሲያ ከተማ ወደ ቀረበች መልካም ወደብ ወደሚሏት ስፍራ መጣን ይላል። በዚያ ዘመን ለመርከብ ጉዞ አስቸጋሪ የነበረው ነፋስ ነው። በተለይ ነፋሱ ከሚጓዙበት አቅጣጫ የሚነፍስ ከሆነ መርከቢቷን ወደፊት ለማስኬድ አስቸጋሪ ነበር። በደሴቲቷ ደቡብ አቅጣጫ ተጉዘውም ለላሲያ ወደ ተባለች ከተማ ወደ ቀረበችው ወደ መልካም ወደሚባለው ስፍራ ደረሱ። ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ይላል ቁጥር 9። ይህ ማለት ወራቱ ገና እንደሆነና የክረምቱ ወራት እየመጣ እንደሆነ ነው የሚያሳየን። ስለዚህ የማይበሉ ወራት ሳይገባ ሮማ ባስቸኳይ ለመድረስ ተስፋ አደረጉ። እዚህ ላይ ጳውሎስ በውስጡ የተገነዘበውን በመናገር የምግባር ድርሻውን ተወጣ። መርከቡ አደጋ ላይ መሆኗን አስተዋወቃቸው። ቁጥር 10 እና 11 እንደማለፍ ብለን እንመልከት። ጳውሎስ እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለሁ። ጥፋቱም በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበር ይላል። ብዙዎቻችን መኮንኑን እንረዳለን። ከጳውሎስም ይልቅ የመርከቧ ካፒቴን ስለ መርከብ ጉዞ በሚገባ ያውቃል ብለን እንገምታለን። ጳውሎስ ግን ወዳጆቼ በዚህ ሁኔታ ችግር ውስጥ ማንነቱ ሲገለጽ ነው የምንመለከተው። በኋላ ላይ ሊያጋጥማቸው ያለውን አደጋ ከወዲሁ በመጠቆም አስጠነቀቃቸው። በመንፈሳዊነቱ ታላቅ እንደሆነ በዚህ ቦታ ላይ ያሳየ። በዚህ ሰው ሕይወት ውስጥ የተቃወሰ ያልተረጋጋና ተስፋ ቢስ የሆነ ነገር አልታየም። ከዚህ ይልቅ የምናየው ጽናት የሞላበት ስብዕናውንና እንደ ብረት ጠንካራ የሆነ ባህሪውን ነበር። ይህ ሰው ሮማ ሲገባ ላደርገው የሚገባኝ ይህንን ነው ብሎ የወሰነ ነበር። በጉዞውም ሁሉ በባህሪው ውስጥ የምንመለከተው ይህንኑ ነው። ጳውሎስ እንደ ሰውነቱ ከእግዚአብሔር ጋር ተጣብቆ የኖረ ነው። ቁጥር 12 ያም ወደብ ይከርሙበት ዘንድ የማይመች ስለሆነ የሚበዙት ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ፍንቄ ወደሚሏት ወደ ቄርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ ይላል። ቄርጤስ በትንሹ አሲያና በግሪክ መካከል የምትገኝ ደሴት ናት። ይቺ ደሴት ትልቅ ስትሆን ብዙ ወደቦችን ያዘችና ብዙ መርከቦችን ማስተጋት የምትችል ናት። ሁኔታዎች ሁሉ ወዳጆቼ ቀስ በቀስ ጳውሎስ የተናገረው ትክክለኛ እንደሆነ ያረጋግጡ መጡ። በዚህ ጉዟቸው ካፒቴኑ ወታደሮቹና የመርከቡ ሰራተኞች በሙሉ በሰው ዕውቀት ላይ ነበር የተደገፉት። ጳውሎስ ብቻ ግን ወደ እግዚአብሔር ይመለከተ ነበር። እግዚአብሔር የተመሰገነ ይሁን። እኛም ወዳጆቼ በመከራና በስደት ውስጥ አይኖቻችንን አንስተን ወደ ጌታ ብንመለከት እሱ ከተፍ ይላል፣ መፍትሄው ከርሱ ዘንድ ነውና።
በጌታ የተወደድክ ወንድማችን አዳነ ነፍሴ፣ ባለህበት ስፍራ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛልህ ይጨመርልህ ይያልን። እኛም ሰላምታችንን ነው ከዚህ ከምስራጅ ድምጽ ስቱዲዮ እናስተላልፍልሃለን። ድብዳቤ ግጥሞችን ሙሉ በእውነት አነበብናቸው፣ እጅግ የሚማርኩና ደስ የሚያሰኙ ናቸው። እግዚአብሔር ደግሞ ይህንን ጸጋ ስለሰጠ ጌታችንን እጅግ አድርገን እናመሰግናለን። ነገር ግን ወንድማችን አዳነ ነፍሴ በደብዳቤ ላይ ሙሉ አድራሻ ስላላገኘን መልሱን በፖስታ ቤት በኩል ልንልክልህ አልቻልንምና እጅግ አድርገን አዝነናል። እባክህን ወደፊት ይህንን መልእክት እንዳደመጥህ ፈጠን ብለህ እንድትልክልን አደራ እንላለን። ባለህበት ስፍራ እግዚአብሔር በመውጣትህና በመግባት ጸጋውን እንዲያበዛልህ ጥበቃውንም እንዲያበዛልህ ጸሎታችን ነው። እግዚአብሔር አሁንም ደጋግሞ ይባርክ። ሰላም። በጌታ የተወደድክ ወንድማችን ወንጌላዊ ተስፋዬ ንጉሴ የጻፍክልን ደብዳቤ ደርሶናል። ባለህበት ስፍራ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛልህ ይጨመርልህ እያልን እኛም ሰላምታችንን በዚሁ በራዲዮ ሞገድ አማካኝነት እናቀርብልሃለን። የመጽሐፍ ቅዱስ ትምህርት በራዲዮ አገልግሎታችን የበረሃ ቴዎሎጂ ሆኖኛል ስትል የጻፍከውን ውሃረግ ስንመለከት ሳቅ አደረገን። ኢየሱስ ክርስቶስ ዳገት ቁልቁለት ሸለቆና ተራራ ሳያግደው በምድረ በዳም ቢሆን ልጆቹን ማጽናናት ያቅበታል። አስተማሪውን መንፈስ ቅዱስ ልኮ ባለንበት ስፍራ እግዚአብሔር አምላካችን የተራበችውንና የተጠማችውን ነፍሳችንን መመገብን ያውቅበታል። ጌታ ኢየሱስ ክርስቶስ ታላቅ ነው። ወንጌላዊ ተስፋዬ ንጉሴ፣ አንተም እንደ ወንድማችን አዳነ ነፍሴ በፖስታ ላይ አድራሻ ስላልተጠቀሰ መልሰን ደብዳቤ ልንጽፍልህ አልቻልንምና ፈጠን ብለህ ሙሉ አድራሻህን ላክልን። በያላችሁበት ስፍራ ሁሉ እግዚአብሔር ደግሞ በመውጣትና በመግባታችሁ ይጠብቃችሁ ጸጋውንም ያብዛላችሁ እያልን እንሰናበታችኋለን።
አስተያየት ወይም ጥያቄ ካላችሁ ደግሞ በአድራሻችን ጻፉልን። ደብዳቤዎቻችሁ ለአገልግሎታችን ትልቅ ድጋፍ አላችሁ። በጸሎታችሁም አትርሱን። በሰላሙ
So many things I try to do, 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 ሁናት ታዘጋጃለ ከዲካው መክንት በመረጥ ኮመሬዳ ሰለ በመልካም ታሳድርለዋለ ሩም ደግሞ ምድርን ይመስላል ትጉም ከመጥመዱ ያመ
ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።